Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን እናስተዋውቃችሁ።
በሪዮ ኦሊምፒክስ የማራቶን ውድድር የብር ሜዳሊያ ያሸነፈው አትሌት ፈይሳ ሌሊሳ ቤተሰቦች ወደ ሀገሩ እንዳይመለስ መልእክት አስተላለፉ።
መንግስት የሚለውን ከልባችሁ ታምናላችሁ? እኔ በበኩሌ አላምናቸውም። ባለበት እዛው ይቆይ ብዬ ነው የማስበው። እኔ ልጄ ቢመጣልኝ በተደሰትኩ፣ ግን ምን ማድረግ እችላለሁ? ሳለቅስ ነው የከረምኩት። አሁን ግን እየበረታሁ ነው። እዛው ባለበት መልካሙ ሁሉ ይቅጠመው። እኔ መቼም ድርሽ እንዳይል እዚያው ይቆይ ነው የምለው።
በዛሬ ጋቢና የፈይሳን እናት ባለቤትና ልጆች እናቀርባለን።
የሰሜኑ አካባቢ በትግራይ በርትቶ ጎልቶ ይታይ እንጂ በራያም እስከ ላስታ ሁሉ ይደረጋል። አሁን ማለት በተለይ ከደሴ ወዲህ ያለው የሰሜን ወሎ የሚባለው ሁሉ ይታወቃል።
የአሸንዳ በዓል አከባበር መሰረታዊ ታሪኩ ምን ይመስላል? ዘገባ አለን።
ተስፋ አለመቁረጥና እስከ መጨረሻ ጎል እስኪገኝ ድረስ ችክክ ብሎ መስራት ዋናው እሱ ነው።
በአሜሪካ ሀገር በኦሃዮ ስቴት ዩኒቨርሲቲ ከፍተኛ ትምህርቷን በመከታተል የምትገኝ ኢትዮጵያዊት ወጣትንም በእንግድነት ጋብዘናል።
ጋቢና ቪኦኤ አብራችን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የሶሪያ መንግስትና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በጦርነት በደቀቀችው ሀገር እስከ 2014 እና እስከ 2015 በነበረው ጊዜ ውስጥ ከአምና እስከ ይቅርታ አድማጮች፣ ይሄ ነው
ዜና ለማድረስ ስትሮጥ ነበረ። የሶሪያ መንግስትና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በጦርነት በደቀቀችው ሀገር እንደ አውሮፓውያን ዘመን አቆጣጠር ከ2014 እስከ 2015 ዓ ም በነበረው ጊዜ ውስጥ ከካቻምናና እስከ አምና በነበረው ውስጥ ጊዜ ማለት ነው ኬሚካል መሳሪያዎችን መድበው እንደነበር አንድ ሚስጥራዊ ሰነድ ጠቁሟል። ኬሚካል መሳሪያን መጠቀም የሚያግደው የተባበሩት መንግስታት ድርጅት ውሳኔን በመጣስ ነው የተጠቀሙት። የኬሚካል መሳሪያን የሚያግደው የተባበሩት መንግስታትና የዓለም ደረጃ የኬሚካል መሳሪያን ጉዳይ የሚከታተለው ድርጅት ያካሄደው የአንድ ዓመት ጥናት የሶሪያ ወታደሮች ሁለት የመርዛማ ጋዝ ጥቃት ማካሄዳቸውን፣ እስላማዊ መንግስት ነኝ የሚለው ቡድን ደግሞ በአንድ ጥቃት ላይ ማስተርስ ጋዝ መጠቀሙን ይገልጻል። 15 አባል አገራትን ያቀፈው የድርጅቱ የጸጥታ ምክር ቤት በመጪው ማክሰኞ በጉዳዩ ላይ ይወያያል።
በሌላ ወገን በዩናይትድ ስቴትስ የሚደገፉ የሶሪያ ኩርዶች አማጽያን በኢፍሬትስ ወንዝ ምስራቃዊ ክፍል ወደሚገኘው አምባቸው እንደሚያፈገፉ ገልጸዋል። አማጽያኑ ይህንን ያሉት የቱርክ ወታደራዊ ኃይልና አጋር ኃይሎች ድንበር ዘለል ጥቃት በጀመሩበት ማግስት ነው። ኩርዶች አማጽያን ሶሪያ ውስጥ በሚካሄደው ውጊያ ዋና ተባባሪዎቿ አድርጋ በምታያቸው ዩናይትድ ስቴትስና ከቱርክ ተገንጣይ ኩርዶች ጋር የሚተባበሩት አሸባሪዎች ናቸው በምትላቸው ቱርክ መካከል የውጥረት ምንጭ ሆነው ቆይተዋል። በዩናይትድ ስቴትስ የሚመራው የጥምረት ኃይል ቃል አቀባይ ኩርዶቹ አማጽያን ራካን ነጻ ለማውጣት ለሚደረገው ጥረት ለመዘጋጀት ወደ ምስራቅ ተንቀሳቅሰዋል ብለዋል። ሆኖም ቱርክ ድንበር ዘለል ጥቃት ከመጀመሯ በፊት ባቀረበችው ጥያቄ መሰረት ሁሉም የሶሪያ ኩርዶች አማጽያን ወጥተው እንደሆነ ግልጽ አይደለም።
በኢትዮጵያ የሚገኘው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እንዲሁም ከዓለም አቀፍ የትምህርት ተቋማት ጋር በመተባበር ቲቸር ማስተር ክላስ የተባለውን የሴት ተማሪዎች የሙያ ትምህርት ዝንባሌ እንዲሰፋ የሚያደርግ ተቋም እንዲመረቅ ያደርጋሉ ሲል ከኤምባሲው የወጣ ዘገባ ጠቁሟል። ይኸው ተቋም ወጣት ሴቶች ሳይንስ፣ ቴክኖሎጂ፣ መሐንዲስነትና ሂሳብ በመሳሰሉት ከፍተኛ ትምህርት እድሎች ላይ እንዲሰማሩ በማበረታት ላይ የሚያተኩር ነው። ዜናው አበቃ።
ጋምቢና ቪኦኤ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሪዮ ኦሎምፒክ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ እጁን ወደ ላይ በማሳየት በኦሮሚያ ህዝባዊ ተቃውሞዎችን ተከትሎ የሚፈጸሙ ግድያዎችና አፈናዎችን ለዓለም ያስረዳው ፈይሳ ሌሊሳ ወደ ሀገሩ እንዳይመለስ ቤተሰቦቹ አስጠነቀቁ። ፈይሳ ወደ ሀገሩ ቢመለስ ግድያ ወይንም እስራት እንደሚጠብቀው መናገሩ ይታወሳል። ሄኖክ ሰማዝጌር ዝርዝሩን ይዟል።
ፈይሳ ሌሊሳ በሪዮ ኦሊምፒክ የማራቶን ውድድር እጆቹን አጣምሮ ከግንባሩ በላይ በማሳየት የዓለም የመገናኛ ብዙሃንን ሲያነጋግር ቆይቷል። የዓለም ህዝብ የአትሌቱ ምልክት ምንነት በማኅበረሰብ የመገናኛ ብዙሃን ከተረዳ በኋላ የመገናኛ ብዙሃን ስለ አትሌቱ ሲጽፉና ሲዘግቡ ነው የሰነበቱት። ከምንም በላይ በኦሮሚያ የተቀሰቀሱ ሰላማዊ ሰልፎችን ተከትሎ የሚፈጸሙ ግድያዎችና እስራቶችን ለዓለም ህዝብ ያስተዋወቀ ክስተት ሆኗል። የኢትዮጵያ መንግስት አትሌቱ ሜዳሊያ ያመጣ ጀግና ነው፣ ወደ ሀገሩ ሊመለስ ይችላል ሲል መግለጫ ማውጣቱ ይታወሳል። የፈይሳ እናት ወይዘሮ ብሪቱ ፉላሳ ልጃቸው ወደ ሀገሩ መመለስ እንደሚችል መንግስት ያወጣውን መግለጫ አስመልክቶ ለቀረበላቸው ጥያቄ ሲመልሱ
እንጂ ዱጋን ዱጋዘን ይትፈቃታ ለዘኔንስ
መንግስት የሚለውን ከልባችሁ ታምናላችሁ? እኔ በበኩሌ አላምናቸውም። ባለበት እዛው ይቆይ ብዬ ነው የማስበው። እኔ ልጄ ቢመጣልኝ በተደሰትኩ፣ ግን ምን ማድረግ እችላለሁ? ሳለቅስ ነው የከረምኩት። አሁን ግን እየበረታሁ ነው። እዛው ባለበት መልካሙ ሁሉ ይቅጠመው። እኔ መቼም ድርሽ እንዳይል እዚያው ይቆይ ነው
የምለው።
የኢትዮጵያ የኦሊምፒክ ቡድን ወደ ሀገሩ የተመለሰ ሲሆን ፈይሳ ሌሊሳ አልተመለሰም። ከዝግጅት ክፍላችን ጋር ባደረገው ቃለ ምልልስ እንዲህ ብሏል።
እነሱም መቼም ዞም ይበረሻል እንደዚህ ነገር ምን ብዬ ነው እነሱን አምኜ የሚሄደው? እዚህ የሚገባበት አይመስለኝም።
በኦሮሚያ ለወራት የዘለቀ ህዝባዊ ተቃውሞ አስቀድሞ በመሬት ባለቤትነት በዴሞክራሲያዊ መብቶችና እየቆየም የታሰሩ ይፈቱ፣ ህይወታቸው ያለፈ ሰዎች ካሳና ገዳዮች ለህግ እንዲቀርቡ የሚያመቻች የማጣራትና የተጠያቂነት ሂደት እንዲኖር የሚሉ ጥያቄዎች ታክለውበት ቀጥሏል። የፈይሳ ባለቤት ኢፍቱ ሙሊሳ ባለቤቷ ይህንን የኦሮሚያ ተቃውሞ ምልክት የሆነውን በሪዮ ኦሎምፒክ ማሳየቱ እንግዳ እንዳልሆነባት ትናገራለች።
የሮሰና ፍሪፈዴራ ገሩን እንድንቅሴሱ ማልፌ እነሞታ ዱአንሄን አርጋ
በወቅቱ የሆነውን ሳይ በጣም ፈርቼ ነበር፣ ግን አዲስ ነገር ሆኖ አላስገረመኝም፣ ምክንያቱም አውቀዋለሁ። የማህበረሰብ መገናኛ ብዙሃንን እየተመለከተ ውስጥ ውስጡን ሲቃጠል ሲብሰለሰል አስተውለው ነበር። የሰዎች አስከሬን፣ ህዝቡ ሲደበደብ ሲታሰር እርር ድብን ነበር የሚለው። ስለዚህ ያደረገው ነገር እኔ አዲስ አልሆነብኝም፣ በውስጡ ከባድ ቁጣ ነበር።
የፈይሳ ሴት ልጅ የአባቷን ፎቶ እየሳመች አባቷ እንደናፈቃትና የት እንዳለ ማወቅ እንደምትፈልግ ተናግራለች።
ሽርን ገቢና ቪኦኤ ኩኬ ሰውራሬ እንዛ ሀካ ታረ ደ ሄኖክ ፈንቴ ደ መስታወት አረጋው
ቢኪ ተለማ ጆኒ ና ጋቢና ቪኦኤ ዊት ሄኖክ ፈንቴ ደ መስታወት አረጋው
መጽሐፍ አዟሪዎች እንግልት እየደረሰባቸው መሆኑን ገለጹ። የታሪክና የፖለቲካ መጽሐፍት ይዘው ሲገኙ እንደሚደበደቡ፣ እንደሚታሰሩና አንዳንዴም ለመለቀቅ ከደንብ አስከባሪዎች ጉቦ እንደሚጠየቁ ተናገሩ። የአዲስ አበባ ደንብ ማስከበር ባለስልጣን በበኩሉ ለአደጋ በሚያጋልጥ መልኩ በህገ ወጥ መንገድ ሲሸጡ የተገኙ ይከለከላሉ እንጂ በተለየ መጽሐፍ እየተመረጠ እንዳይሸጡ የሚደረጉ የሉም ይላል። የደራሲያን ማህበር በበኩሉ አዟሪዎቹ ቀደም ባሉት ጊዜያት የተለያየ ችግር ሲደርስባቸው እየመጡ እንደሚያመለክቱ፣ ችግሮቹ እንዲፈቱላቸው ጥረት እንደሚያደርግ ገልጾ አሁን በቅርቡ ተፈጠረ ስለተባለው ነገር በሪፖርት መልክ የደረሳቸው ነገር እንደሌለ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች።
በአዲስ አበባ ከሚገኙ የመጽሐፍ አዟሪዎች መካከል ለአሜሪካ ድምጽ አስተያየታቸውን የሰጡ ሰሞኑን ከሌላው ጊዜ ሁሉ በተለየ በአዲስ አበባ ፖሊሶችና በደንብ አስከባሪ አባላት እየተዋከቡ እንግልትና እስራት እየደረሰባቸው እንደሆነ ይናገራሉ። ከአስር ዓመት በላይ በመጽሐፍ ማዞር ስራ ላይ እንደተሰማራ የገለጸው አንሙት ዳምጤ መጽሐፍ እየሸጠ በሚያገኘው ገቢ ራሱንና ቤተሰቡን እየረዳ አሁን የሶስተኛ ዓመት የኮሌጅ ተማሪ መሆኑን ይናገራል። ሰሞኑን ግን የፖለቲካና የታሪክ ይዘት ያላቸውን መጽሐፍ በመሸጡ ብቻ ችግር እየደረሰበት መሆኑን ይገልጻል። የመጽሐፍ አዟሪዎቹ ለምን እንደሚወሰዱና እንደሚከለከሉ ጠይቀው እንደሆነ ለአንሙት አንስቼለት ነበር።
እኛ በወቅቱ እንደ መከራከሪያ ሀሳብ የምናነሳው እናንተ መጽሐፍ እንዳንሸጥ ታገድንበት ነው፣ ወረቀት እንኳን አልያዛችሁም፣ እኛ ሰርተን እንበላ ልጆች ነን፣ ቤት ኪራይ እዚህ ሰርተን ነው የምንከፍለው፣ ስለዚህ በዛ ላይ ትምህርት ቤት ክፍያ የምንከፍለው፣ ክረምት መጠን ሰርተን በጋ ሄደን የምንማረ ልጆች ነን፣ ስለዚህ ለምንድን ነው ወደ ጣቢያ የምትወስዱን ብለን በምንለማመጥበት ሰዓት እሱን እዛ ስትገረፍ ትናገራለህ፣ ጀመረ እዚህ እንድትሰራ ማንፈቀደልህ ነው የሚሉት በወቅቱ ማለት እና እኔም አጋጣሚ ሆኖ ተይዘ ነበር ዛሬ እና ከምን ወስድህና ስለማመናቸው እባካችሁ ተውኝ፣ እኔ ሰርቼ የምበላቸው ነው እባካችሁ ተውኝ ብዬ ስለምናቸው ምንድን ነው የሚሉት ሂደህ ከምትገረፍና ከምትታሰር እንደ ጓደኞች ገብተህ አፈርክን ከምታይ እኛ ጋር ተደራደርና እንልቀቅህ፣ እንደ ወንድም መክረን እንስደድህ፣ 1000 ብር አምጣ ነው ያሉ፣ ምንም ሳያፍሩ ማለት ነው። ከዛ እንደምንም ተደራድሬ ኢትሴ ላይ ምንም የለኝም ብዬ 600 ብር ነው የከፈልኳቸው። መጨረሻ ላይ ግን ሳናይክ በዚህ ሂደህ ግባና መጽሐፉን ደብቅ ነው ያሉ። እዛ ላይ የሚይዙት መጽሐፉ እንኳ በጣም የሚገርምሽ ነገር እጅግ በጣም ታሪክ መጽሐፍ፣ አሁን አባ ኮስተር መጽሐፍ በእኔ እድሜ 1983 ነው ህትመት ላይ የበቀው የአበራ ግንባር ታሪካዊ ልቦወለድ መጽሐፍ ነው። እሱም መጽሐፍ እንኳ ፖለቲካ ነው ብሎ ነው አሰቡ የሚይዙ 2007 ላይ የወጡ መጽሐፎች ሙሉጌታ ሉሌ የሚባል ደራሲ ጦቢያ መጽሔት ላይ ስጽፍ የምናውቀው የእሱን መጽሐፍ እንኳ ለምን ትሸጣላችሁ ነው? ምን መጽሐፍ እንሸጥ? እኛ እኮ ትንባሆ ወይም ሲጋራ ወይም ደግሞ አደንዛዥ እጽ አይደለም ይዘን እየዞር ነው ያለ ነው። ኢትዮጵያ ህዝብ እንዲረዳው የሚገባው የፖሊስ አካላት እንዲያውቁልን የምንፈልገው ማለት ነው። ምክንያቱም እኛ ሰውን በመረጃ የዳበረ እኛም ሰርተን እንደ የአእምሮ የህሊናን ምግብ እኮ ነው ይዘን የምንዞረው። ለምንድን ነው እየታፈነ ተወስደ የምንታሰረው? ሴት ልጅ እያለቀሰች በጋር እየገፋች ለሰራች እኮ ወስዶ እኮ ነው ያስገባት። ያለችበት አይታወቅም። ሄደን ስንጠይቅ እንኳ ምሳ ልናቀብል አታገኝባት ምን የተባለ ነው። ያለችበት አይታወቅም። አንዴ አምስቼ ናት ይሉናል፣ አንዴ 22 ካራማሪያ ናት ይሉናል። የምናውቀው እንትን የለም። እና በጥቅሉ ያለው ነገር በጣም አሳሳቢ ነው። እኛ መፍትሄ ሊያገኝ ደራሲያን ማህበር እንዴት ጸጥ እንደሚል አላውቅም። ኢትዮጵያ ህዝብም እኛ መጽሐፍ ነው እንጂ የምንሸጠው ትንባሆ ወይም አደንዛዥ እንዳልሆነ እንዲያውቅልንና መፍትሄ እንድናገኝ ነው።
ሌላው የመጽሐፍ አዟሪ ኤልያስ ፈንታሁን ተወልዶ ካደገበት የገጠር መንደር አዲስ አበባ የገባው ፊደል መቁጠር ሳይጀምር እንደሆነ ይናገራል። አዲስ አበባ ከመጣ በኋላ መጽሐፍ እያዞረ እስከ 9ኛ ክፍል መድረሱን ይገልጻል። በርካታ ፈተናዎች ተጋፍጦ የመጽሐፍ ማዞር ስራ እንደሚሰራ ገልጾ በዚህ ሳምንት ከፖሊስና ከደንብ አስከባሪዎች የሚደርሰውን እንግልት መቋቋም እንደከበደውም ይናገራል። ውስጥ ተከልክለዋል በተባሉ መጽሐፍቶች ምክንያት ከትላንት በስቲያ መመታቱንም ገልጾልኛል። ተከልክለዋል የተባሉትንም መጽሐፍ ይዘረዝራል።
አንደኛው የጋዜጠኛ ተመስገን ደሳለኝ መጽሐፍ ነው። አዲስ ይወጣለ የፈራ ይመለስ። እንደገና ደግሞ ካድሬዎች የሚል መጽሐፍ አለ። ልቦለድ ነው መጽሐፍ። በነገራችን ላይ ግን ፎቶውን አይተው ነው እሱን። አሁን ፎቶውን ስላዩ ብቻ ነው ፊት ለፊት ላይ ያለውን ፎቶ አይተው ነው። እንደገና ደግሞ የፕሮፌሰር ፍቅሬ ደሳ የአማራ የኦሮሞና የአማራ የእውነተኛ የዘር ምንጭ የሚል መጽሐፍ አለ። እሱ መጽሐፍ አሁን ብዙ ጊዜ ተጠሯል። የሚገርም ሶስተኛ እትም ነው የተያዘው፣ ግን አሁን በሶስተኛ እትም ነው። አንደኛ እትም ሲሸጥ የሚውለው ነበር፣ ሁለተኛ እትም ሲሸጥ የሚውለው ነበር። የታሪክ መጽሐፍ ነው። አሁን እሱ መጽሐፍ ሶስተኛ እትም ደርሷል። ሶስተኛ እትም ላይ ሲደርስ የሚያዝበት ምን እንደሆነ ማወቅ አልቻልንም።
ይህንን በተመለከተ በአዲስ አበባ የደንብ ማስከበር ባለስልጣን ስራ አስኪያጅ የሆኑትን ኮማንደር አሳየን አምባይን አነጋግሬያቸው ነበር።
በእነዚህ በመጽሐፍ የሚሸጡ ሰራተኞች ወይም መንበላቸው መጽሐፍ አቅራቢዎች፣ አንደኛ የከተማችን የአዲስ አበባ ከተማ መንገዶች ይታወቃሉ። ሁሉ ህገወጥ የሆነ ንግድ በየመንገዱ በየአካባቢ ላይ የሚሸጥ ከሆነ ሊደርስ የሚችል አደጋም አለ፣ የህይወት አደጋ አለና እዚህ የተነሳ የደንብ ማስከበር ስቴት በየወረዳና በየክልል የሚሰሩት ህግን የማስከበር ኃላፊነት አለባቸው ማለት ነው። የእግረኛ መንገድ ሰው እግረኛ መንገድ ተላለፍበት የሚሄድበት መንገድ እስከሆነ ድረስ ይሄ ህግ የማስከበር ኃላፊነት አላቸው።
የአሸንዳ በዓል በመቀሌና በተንቤን በልዩ ድምቀት ተከብሯል። የተንቤንና የዋግ ህምራ ልጃገረዶች በዓሉን በጋራ ማክበራቸውም ታውቋል። የአሸንዳ በዓል በዩኒስኮ ለመመዝገብ የሚያስችለው መመዘኛ ማሟላቱንም ሰሞኑን በመቀሌ በተካሄደው ውይይት ተገልጿል። ዘንድሮ የበዓሉ አከባበር አገር አቀፍ መልክ እንዲኖረው መደረጉንም ተዘግቧል። ግርማይ ገብሩ የሚከተለውን ዘገባ ልኮልናል።
አድማጮቻችን እንግዲህ እንደሚታወቀው ትግራይ ክልል ውስጥ በተለይ በሌሎች አካባቢዎችም ሌላ ሲያሜ ተሰጥቶት በዓሉ እንደሚከበር እናቃለን። ኋላ መጣበታለሁኝ። ይሄ አሸንዳ የሚል በተለይ ልጃገረዶች የሚጫወቱት ባህላዊ ጨዋታ አለ። ይህንን አሸንዳን በሚመለከት ስላነሳሱ እንዲገልጹልኝ አባታችን ሊቀ ሊቃውንት ያሬድ ካሳ ስለዚህ የሚሉት ነገር እስኪ ልስማ።
እሺ፣ በጣም ጥሩ ነው። ማንኛውም ባህላዊ ነገር ሁሉ መሰረት አለው። መሰረቱ ደግሞ ሃይማኖት ነው። በተለይ በዓላትን ተንተርሶ የሚደረጉ ባህሎች ሁሉ መሰረታቸው ሃይማኖት ነው። በተለይ በኢትዮጵያ ውስጥ ማለት ነው። ስለዚህ የአሸንዳ በዓል መሰረታዊ ይዞታው ሃይማኖታዊ ነው። ይሄ በዓል የሚከበረው ነሐሴ 16 ቀን ነው። ነሐሴ 16 ቀን ደግሞ እመቤታችን ቅድስት ድንግል ማርያም ከዚህኛው ዓለም ወደዚያኛው ዓለም ያረገችበት ወይም የተዘዋወረችበት ቀን ነው። በዓለ ፍልሰታ ተብሎ ይነገራል። ፍልሰታ ማለት መዛወር ማለት ነው። ፍልሰታ እርገታ ተብሎ ይነገር ይችላል። ቅድስት ድንግል ማርያም ሁላችን እንደምናውቀው የመድኃኒታችን የጌታችን የኢየሱስ ክርስቶስ እናት ናት። እናቱ እንድትሆን ስለመረጣት ምንም እንኳ የአምላክ እናት ብትሆንም የአዳም ልጅ ናትና እንደ አዳም ልጅ ሁሉ መሞት ስለነበረባት እንደ ማንኛውም የአዳም ልጅ ከዚህ ዓለም በሞት ተለይታለች። ከተለየች በኋላ ግን በሶስተኛው ቀን እንደ ልጇ እንደ ኢየሱስ ክርስቶስ ከሙታን ተለይታ ከመቃብር ተነስታ ወደ ሰማይ አርጋለች። በምታርግበት ጊዜ ግን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ ቅዱሳት አንስት በፊት በኋላ በቀኝ በግራ አጅበው በዝማሬና በእልልታ በማህሌትና በደስታ እንዳሳረጓት የቤተ ክርስቲያን ታሪክ ይናገራል። በተለይም ደናግል ቅዱሳት አንስት የምንበቃብሽ ክብራችን ችን የሰጠን እግዚአብሔር ይመስገን እያሉ እያመሰገኑ እንዳሳረጓት አሁን የቤተ ክርስቲያን ታሪክ ይናገራል። በተለይ በዓሉ የደናግል ሴቶች በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት ሁሉ በዓሉ ይከበራል። በተለይ ይህን ሸንዳ ጣጥቆ ይህን ጫወታው ግን የሴቶች ነው። ለምንድን ነው እንሱ የሆነው? ቅድስት ድንግል ማርያም እንደምናውቀው በጽፈታዋ ሴት ናት። በተለይ ደግሞ ሴቶች ደግሞ ያከብሯታል። ስለዚህ ነው መጽሐፍት ሁሉ ምኩን ለደናግል፣ ቅድስት ድንግል ማርያም የደናግል መመኪያ ናት፣ የደናግል ክብር ናት። ቀድሞ ወንዶች ሴቶች ይመኩባቸው ነበር። በእናንት ምክንያት ሞት መጣ፣ በእናንት ምክንያት ከምድረ ርስ ከገነት ወጣን፣ በእናንት ምክንያት ስህተት ተደረገ፣ ሔዋን ባጠፋችሁ ተብሎ ይነገር ነበር፣ ይመኩባቸው ነበር። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከተወለደ ወዲህ እንደገና ደግሞ ሴቶች ደግሞ በበኩላቸው በሔዋን ምክንያቱ እናንተ እንደምትሉት ሞት የሚመጣ አሁንም በቅድስት ድንግል ማርያም ከእኛ በተወለደችው የእኛ ወገን መሆነች በቅድስት ድንግል ማርያም ድህነታችን ተመልሷል። በሔዋን ምክንያት ከምድረ ርስ ወጣን ብትሉም በቅድስት ድንግል ማርያም እንደገና ወደ ምድረ ርስ ወደ ገነት ተመልሰን ወይም ተመልሳችሁ የምትገቡ ናችኋል ብለው ደግሞ የሚመኩባት ስለሆነ አፋቸውን ሞልተው። ስለዚህ ነው አብዛኛው በሴቶች በዓሉ የሚከበረውና መሰረታዊ አመጣጡ የቅድስት ድንግል ማርያም በዓል በመሆኑ ነው። ይሄ አሸንዳ የሚታጠቁት ቀደም ብሎ ታሪክ እንደሚነግረን የወርቅ ዛፍዛፎ ነበር ታጥቀው የሚያሸዋሸው ይባላል። ወርቅ ዛፍዛፎ ግን ሁሉም ያገኘው አይደለም። በተለይ በቤተ መንግስት አካባቢ እንደዚህ በጣም ያላቸው ካልሆነ በቀር ሁሉ ሊያገኘው አይችልም። ከጊዜ በኋላ ግን ይሄ እየቀረ ሁሉ የአሸንዳው ለትጥቅ የሚመች ሰፋ ያለ ቅጠል እሱን ተደረገ። ከጊዜ በኋላ እንደገና ነው ወደ ቅጠሉ ተመልሷል። እና አሁን እንደተባለው ማንኛውም በምናከብርበት ጊዜ መሰረታዊ ነገሩ ማወቁና መነሳቱ ታሪኩ ያማረ ይሆናል። መነሻ ሲኖረው ነው ማንኛውም ታሪክ ትክክለኛ መሆን ያለበት። ምንጭ የሌለው ነገር ግን እንደዚህ ከየት እንደመጣ የማይታወቅ ከሆነ የቆየ አስቸጋሪ ስለሚሆን ምንጩ የግድ መታወቅ ጥሩ ነገር ነው። እናም በመጠኑ ይመስላል ማለት ነው።
የአሸንዳ በዓል እንግዲህ በኢትዮጵያ ውስጥ በተለያዩ አካባቢዎች የተለያየ አይነት ስያሜና አከባበር አለው። በተለይ ትግራይ አካባቢ ውስጥ መቀሌና ተንቤን አካባቢ እስከ አንድ ሳምንት የሚቆይ የአሸንዳ ሳምንት መከበር ጀምሯል። ሰቆጣ አካባቢም እንደዛ ሻዴ የሚል ስያሜ ይዞ እዛ አካባቢም የሻዴ ሳምንት እየተባለም እየተከበረ ነው ያለው። ስለዚህ የሚሉት ነገር ይኖራል አባታችን?
አዎ፣ እንግዲህ የስያሜ አንጠራር እንደየሀገሩ ሊቀያየር ይችላል። በተለይ ዋግና ትግራይ ከመሰረቱ አያያዛቸው አንድ ነው። የሰሜኑ አካባቢ በትግራይ በርትቶ ወይም ደግሞ ጎልቶ ይታይ እንጂ በራያም እስከ ላስታ ሁሉ ይደረጋል። አሁንም አለ፣ በላስታ ሁሉ አለ። በተለይ ከደሴ ወዲህ ያለው የሰሜን ወሎ የሚባለው ሁሉ ይታወቃል። እንደ ትግራይ ባይጎላም ሻደ የሚለው ቋንቋ ከአገውኛ የቋንቋ ነገር ነው። ትርጓሜው እሱ ነው፣ አሸንዳ የሚለው ነገር ነው። በትግራይም ቢሆን ትንሽ ይለያያል። ትንቢየነ እንደርታ ይዞ ይሄ ከ16 ይጀምራል። በአክሱም ደግሞ ከነሐሴ 24 ነው የሚጀምረው። አይን ዋሪ ነው የሚባለው ስምተ እንደሆነ አንድ ህፃን የተሸክሙ እርስ በርሳቸው ላይ ተሻካክመው ህፃኗ ከአንድ ስለ ተሸክምና ከትክሻ ኋላ ወይም ደግሞ ማጅራቱ ላይ ቆመ እንደዚህ አይነት ዘፍኑ ነበር። አክሱም ደግሞ እዚያ ነው ያየሁት። ከ24 ነው የሚጀምረው። እነሱ እንደገና ደግሞ እንደየሀገሩ ይለያያል።
አባታችን ሊቀ ሊቃውንት ያሬድ ካሳ ስለ አሸንዳ ወይም ደግሞ ሻደይ በሚመለከት ባህላዊ በዓል አከባበርና አነሳሱን በሚመለከት ነበር እየገለጹልን የነበሩና በጣም እናመሰግናለን።
በጣም ጥሩ ነው። እኔም አመሰግናለሁ። በዓሉ የተቀደሰ የከበረ በዓል ያደርግልን። ክረምቱ ደግሞ ለጋስ ክረምት ያደርግልን እግዚአብሔር።
Everybody out there, this is Gambino VOA.
Gambino VOA.
Everybody, guarda! Guarda!
አስተያየቶቻችሁ እየደረሱ ነው። አት ቪኦኤ አማሪክ ላይ የምትከታተሉት ጋቢና ቪኦኤ ነው። አሉላ አባነጋ፣ ጽዮን፣ ሄኖክ፣ መስቲ መሲ ብሎሻል፣ ግን መስታወት መስቲ ነች። እንዲሁም ዲጄ ፈንቱ ብሏል። ዲጄ ፋትሱ ነው። ዲጄ ፋትሱ ዛሬ አምሮበት ዘንጦ አዲስ ጫማ ገዝቶ ነው እዚህ ስቱዲዮ የመጣው። ሙዚቃም እየመረጠልን ያለው እሱ ነው። ወደ ተከታዩ ዝግጅታችን እናልፋለን። ኢትዮጵያውያን በዩናይትድ ስቴትስ ለትምህርት በሚመጡ ጊዜ የሚገጥሟቸው ፈተናዎችና እድሎች አሉ። ቀጣዩ እንግዳችን በኦሃዮ ስቴት ዩኒቨርሲቲ የፊዚክስ የፒኤችዲ ተማሪ ናት። ሜሮን ፋሲካ አዲስ ሀገር የተለየ የትምህርት አሰጣጥና የባህል ልዩነቶችን አልፋ እንዴት በትምህርቷ እንደገፋች ታሪኳን እናሰማቸዋለን። ትምህርቷን ጨርሳ ወደ አዲስ አበባ ዩኒቨርሲቲ በመሄድ ለማስተማርና የኮምፒውተር እቃዎችን ከወጣት ኢትዮጵያዊ ኢንጂነሮች ጋር ለመስራት የሚያስችል የንግድ ድርጅት የማቋቋም ህልም አላት። የዛሬ ጋቢና እንግዳችን ናት።
ሜሮን ፋሲካ ዲቢያ በአሁኑ ሰዓት በኦሃዮ ስቴት ዩኒቨርሲቲ የሁለተኛ ዓመት በፊዚክስ ጥናት የፒኤችዲ ተማሪ ናት። ትምህርቷን ለማጠናቀቅ 3 ዓመታት ይቀሯታል። ከቤተሰብ ተነጥሎ አዲስ ባህልና አዲስ ሀገር መልመድ ምን ይመስል እንደነበር እንዴት ነግረናለች።
የመጀመሪያ ዓመት አሜሪካ መምጣት፣ እዚህ ዩኒቨርሲቲ መግባት፣ የዛ ሁላ ደስታ ስላለ ምንም አይሰማም። የሁለተኛው ዓመት ሌሎች ሰዎች ክሪስማስ ብሬክ፣ ታንክስጊቪንግ ብሬክ፣ ሰመር ብሬክ በየጊዜው ወደ ቤተሰባቸው እንዲጠይቁ ሲሄዱ ያው ይሰማ እየተሰማሽ ይመጣል። ግን አይ ቲንክ የሁለተኛው ዓመት ነው የሚከብደው ከመጀመሪያ ዓመት ይልቅ። የመጀመሪያ ዓመት ያው ኤክሳይትመንት ማለት የመጀመሪያ ጊዜ ገና ውጭ ሀገር መሄድ ነው፣ አዲስ ሀገር ነው፣ ሁሉ ነገር ኤክሳይትድ ይሆናል። ችግር ያስለምዳል፣ እሱ የታወቀ ነው እና ግዴታ ሲሆን መልመዱ አይቀርም።
ከራሷ የትምህርት ተሞክሮ በመነሳት በኢትዮጵያና በአሜሪካ መካከል ያለውን የትምህርት አሰጣጥ ልዩነት በንጽጽር እንዲት ገልጸዋለች።
የተወሰኑ ክላሶች ይከብዳሉ፣ የተወሰነ ክላሶች ደግሞ በጣም ቀላል የሆነ አሁን ማትስ እና ሳይንስ ነክ ነገር ያለው እኛ በደንብ ስለተማርነው ሀይ ስኩል ይቀላል። ግን እንግሊሽ፣ ራይቲንግ፣ ሊትሬቸር፣ ሂስትሪ ምንም ማላቀው ስለሆነ በተለይ እዚህ ሀገር ሂስትሪ እንደ አዲስ ነው ሁሉ ነገር የተማርኩት እና እሱ ይከብዳል እና በየጊዜው ፔፐር መጻፍ ይጠበቅብሻል ዩኒቨርሲቲ ስትገቢ እና እሱን ማወቅ ነው ያለብን። ሀይ ስኩል በደንብ አላዘጋጅም በተለይ ፐብሊክ ሀይ ስኩል ሲሆን እና እሱ ትንሽ ከብዶኛል። እንግሊዝኛው ብዙ ፔፐሮች መጻፍ ረዘም ያለ ላይክ 5-6 ፔጅ በአሳይመንት መጻፍ እንደሱ አይነት ነገር ስላለመድን እሱ ይከብዳል። ግን ሳይንሱ በጣም ቀላል ነበረ። እኔያ 9ኛ ክፍል የተማርኩትን ሳይንስ ነው ፕሮባብሊ ፍሬሽመን የሚማሩት።
ፊዚክስ ሙያን ለማጥናትና በሙያው ለመስራት የመረጠችበት ምክንያት ምንድን ነው?
ስጀምር በፊዚክስ አይደለም የጀመርኩት፣ ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ለመግባት ነበረ ዋና ሀሳብ። ኢንጂነሪንግ መማ ነበር የፈለኩት በኢትዮጵያ አላማ ያለው ኢትዮጵያ ኢንጂነሪንግ ኤሌክትሪካል ኢንጂነሪንግ ነው የተማርኩት። ግን ብላስተን ተቀብለን ስመጣ ትንሽ ይሄ ትምህርት ቤት ስለሆነ ኢንጂነሪንግ ፕሮግራም የላቸውም እና ፊዚክስ የሚቀርበው ሜጀር እሱ ነው ፊዚክስ ዊዝ ኮንሰንትሬሽን ኦን ኢንጂነሪንግ። እና ሜቢ ግራድ ስኩል ስገባ ፊዚክስ ለማለት ኢንጂነሪንግን እንቀጥላለሁ ብዬ ነበር ያሰቡ። ከዛም በኋላ አንዴ ባቸለሪን ካገኘው በኋላ ወደ ፊዚክስ መግባት ይቀላል ኢንጂነሪንግ ለመግባት፣ ምክንያቱም ባክግራውንድም በፊዚክስ በደንብ ጠንክሯል ከኢንጂነሪንግ ይልቅ። እና እዚህም ዩኒቨርሲቲውን መጥቼ ፋክልቲውን ሳይ አስተማሪዎችን ኢንጂነሪንግም ለአንድ አመት ኢንተርንሽፕ ሰርቻለሁ ኢንጂነሪንግ ግራጁዌት ዲፓርትመንት ኮምፒውተር ሳይንሶችን ማይቻለሁ። እዚህ ግን ፊዚክሱ በጣም የተመቸኝ እና በፊዚክስ ቀጠልኩኝ ግራድ ስኩልም። ቀጥታ ከባችለር ወደ ፒኤችዲ ያለ ማስተርስ የሚቀበል ፕሮግራም ውስጥ ያሉ በአብዛኞቹ ትልቅ ሳይንስ ዩኒቨርሲቲዎች እንደዚ ያደርጋሉ፣ ምክንያቱም ለብዙ አመት እንድታገለግያቸው ስለሚፈልጉ ቀጥታ ከባችለር ወደ ፒኤችዲ ፕሮግራም ይቀጥላሉ።
ሜሮን ወደፊት በዚህ ሙያ አለማዋ ምንድን ነው? በሙያ ውስጥ ምን ለመስራት ታስባለች?
ሴሚኮንዳክተር ሜቢ ዲዛይኒንግ ማይክሮ ፕሮሰሰርስ እንደዚህ አይነት ነክ ነገሮች፣ የኮምፒውተር ሃርድዌር ነክ ነገር ብሰራ ነው ደስ የሚለኝ። የወደፊት አላማዬ እርግጥ ኢትዮጵያ ተመልሼ ባስተምር ደስ ይለኛል። በተለይ ኢትዮጵያ አዲስ አበባ ዩኒቨርሲቲ አባቴ ከማለፉ በፊት እዛ ያስተምር ነበረ አርኪቴክቸር ዲፓርትመንት አይ ቲንክ። እና እኔ እዛ እሱ ያስተማረበት ቦታ ሄጄ ለተወሰነ ጊዜም ቢሆን ባስተምር ደስ ይለኛል። ከዛም የበለጠ ግን በጣም ብዙ ሰዎች ኢንጂነሪንግ በተለይ ኤሌክትሪካል ኢንጂነሪንግ እነዚህ ኮምፒውተር ሳይንስ እና ኤሌክትሪካል ኢንጂነሪንግ ኢትዮጵያ ውስጥ ብዙ ሰዎች ይመረቃሉ እና እየተመረቁ ነው እና በጣም ብዙ ወርክ ፎርስ አለ እና እሱን ዩቲላይዝ የሚያደርግ ካምፓኒ ብከፍት በጣም ደስ ይለኛል። ዳትስ ላይክ አልቲሜት ጎል እና ኢትዮጵያ ያለውን ብዙ ሌበር ዌስትድ እንዳይሆን ኢትዮጵያውያን ብቻ ሳይሆን የአፍሪካውያን ላይክ ኦፖርቹኒቲ ለመክፈት ነው ለኢንጂነሪንግ ሳይንስ ዴቨሎፕመንት መንገዱን እንዲከፍት አንድ ኮንትሪቢዩት ማድረግ ብችል ደስ ይለኛል።
በመጨረሻም ትምህርታቸውን ከኢትዮጵያ ውጭ መቀጠል ለሚፈልጉ ወጣት ኢትዮጵያውያን ለዓላማቸው ጥንካሬ ያስፈልጋቸዋል ትላለች ሜሮን።
ተስፋ አለመቁረጥ እና እስከ መጨረሻ ጎል እስኪገኝ ድረስ ችክክ ብሎ መስራት ዋናው እሱ ነው። ችግሮች ሊመጡ ይችላሉ እና ብዙ ነገሮች ተስፋ የሚያስቆርጡ ነገሮች ይመጣሉ፣ ግን ዋናው ተስፋ አለመቁረጥ ነው። መጨረሻ ላይ if you put enough time you'd be successful at anything you want.
በጣም ነው የማመሰግነው ሜሮን።
Thank you. Okay.
የምሽቱ ዝግጅታችን እየተጠናቀቀ ነው። መስታወት ፌስቡክ ላይ በርካታ አስተያየቶች እየመጡ ነው። አት ቪኦኤ አማሪክ ላይ ለምትከታተሉን እናመሰግናለን ሁላችሁንም። ሁልጊዜም አስተያየቶቻችሁን እንቀበላለን፣ ከጥላቻ ንግግር ውጭ የሆኑትን ማለት ነው።
መጥፎ ጥላቻ እንግዲህ ጥሩ አይደለም፣
እሱን አናስተናግድም።
የዛሬው እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ አትርሱ። በሰላም በጤና ያድርሰን። ስናስተናግዳችሁ ያመሸነውን የመስታወት አረጋውና
ሄኖክ ሰማ እግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ኢንጂነራችን ደግሞ ኬት፣ እናመሰግናለን። ዛሬ ሙዚቃዎቹን የመረጠልን ዲጄ ፋትሱ ነው። አዲስ ጫማ አድርጎ ስቱዲዮ ብቅ ያለው መልካም ሽ ቤንሻንጉል ያለሽ ባቡር ጅማ ወለጋም ያለሽ ጎጃም፣ ጎንደር፣ ትግራይ ወሎ ላይ ያለሽ
afar duftya saita basa washala shi somale jiga gogyo gadya lashi